በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። እግዚአብሔር ይክበር ይመስገን። ትላንትናን ተጠብቆን ዛሬንም ደግሞ በውሏችን ስፍራ ሁሉ እግዚአብሔር አምላካችን እየመራን እንደገና ለዚህች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። ጌታ የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ በትላንትናው ምሽት ክፍለ ጊዜ የጀመርነውን የተሰሎንቄን መጽሐፍ ጥናታችንን እንቀጥላለን ማለት ነው። አስቀድመን እንደተለመደው ዝማሬን ጋብዛችሁ
ወንዱን ተራራው እንዳገቱ ኩለቱ አቋርጦ መሄዱ ለመስበክ ወንጌሉን ምንኛ መታደል ምንኛስ መባረክ ለእግዚአብሔር መንግሥት ነፍሳትን መማረክ የምስራችን ወንጌሉን ኢየሱስ ጌታ መሆኑ የሚመሰክር ብሩክ ይሁን የምስራችን ወንጌሉን ኢየሱስ ጌታ መሆኑ የሚመሰክር ብሩክ ይሁን። ምድረ በዳ ዘልቆ በረሃን አቋርጦ ምቾቱን ረስቶ ባለመናቅ መጥቶ ነፍሳትን ማሻገር ከሞት ወደ ሕይወት ዋጋው ከፍ ያለ ነው በእግዚአብሔር ዙፋን ፊት የምስራችን ወንጌሉን ኢየሱስ ጌታ መሆኑ የሚመሰክር ብሩክ ይሁን የምስራችን ወንጌሉን ራቆት መቋቋም እንችሎ ከሁሉ ይበልጣል ወንጌላችንሎ ወንጌሉን የጠራ ከጌታው ጋር አብሮ አንዴ ቀን ይቆማል በአምላኩ ይቀጦ የምስራችን ወንጌሉን ኢየሱስ ጌታ መሆኑ
ክርስቲያን ወንድሞቼና እህቶቼ ባላችሁበት ስፍራ ባንደበታችሁ ወይንም በኑሯችሁ የኢየሱስ ክርስቶስን ታላቅነትና ዳኝነት ትመሰክራላችሁን? አዎ፣ በምንኖርበት አካባቢ፣ በጎረቤቶቻችን፣ በመስሪያ ቤታችን፣ በምንወጣበትና በምንገባበት ስፍራ ሁሉ ኢየሱስ ክርስቶስን መመስከር መቻል አለብን። ወይ ባንደበታችን ወይ በሕይወታችን። ይህ ታላቅ ስጦታ ነው ወገኖቼ። እግዚአብሔርን ስታደርጉ ሳለ ደግሞ በኑሯችሁ በሕይወታችሁ ታላቅ በረከትን እንደሚጨምር እኔ ባለሙሉ ተስፋ ነኝ። ሙሉ ጌታ ሰብስቤ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያልን ወደ ዕለቱ ዝግጅታችን ማለትም ወደ ጸሎት እናልፋለን። ጌታ እግዚአብሔር አምላካችን ሆይ አስቀድመን ለሕይወታችን፣ ለቤታችን፣ ለኑሯችን፣ ለሥራችን ስላደረግከው በረከት፣ ስላደረግከው ጥበቃ፣ ስላደረግከው እገዛ እናመሰግንሃለን። በእውነት ጌታ እግዚአብሔር አምላካችን ሆይ ሁለንተናችን አንተን እንዲለብስ፣ ሁለንተናችን አንተን እንዲያውቅ እነሆ በልጅህ በጌታ በኢየሱስ ክርስቶስ በኩል ታላቅ ስጦታን፣ ታላቅ ቸርነትን፣ ታላቅንም ጸጋ ስላደረግክልን እናመሰግንሃለን። ጌታ ሆይ ሰውኛም ባላሰበበት ሰዓት እግዚአብሔር አምላካችን ሆይ ዘመዳችን እንኳን ለኛ ባልተቆረቆረበት ሰዓት አንተ ጌታ ሆይ ምቹ ሆነ ለኛ ተገኝተሃል። ለሕይወታችን ጣፋጭ ነገርን ለሕይወታችን መልካም በረከትን ያፈሰስክ እግዚአብሔር አንተ ነህ። ከወንድም ከእህት ካጎት ካክስት ኖም እግዚአብሔር አምላኬ ሆይ ከአባትና ከእናት በላይ ያሰብክልንና የተጠነቀክልን አንተ ነህ። በሕይወት ዘመናችን ሁሉ ምሕረትህና ቸርነት አልተለዩንም፣ ነገንም እንደዚሁ ይከተሉናል። በዘመናችን ሁሉ ዓይናችን አቅንተው የልጅህን የኢየሱስ ክርስቶስ የመስቀል ፍቅር ማየት እንዲችሉ ዕለት ዕለት ደግሞ ልባችንን በፍቅር ታግለውና ታሞቀው ዘንድ እንለምንሃለን። በተማርነው በተረዳነው በተናገርከን ቃል መሠረት መመላለስ የምንችልበትን ነው የመንፈስ ቅዱስ ምርኩዝህን ደግሞ እግዚአብሔር አምላካችን ሆይ እንድታስጨብጠን እንድትደግፈን እንድትመራን በዚህ ሰዓት ወደ አንተ እግዚአብሔር ሆይ እንለምናለን። እግዚአብሔር አምላካችን ሆይ ወይ አንተ መተ ወይ ደግሞ እኛ ወደ አንተ ተሰብስበን እስክንገናኝ ድረስ ነው በእምነት ጸንተን በአንተ ፊት እግዚአብሔር አምላካችን ሆይ በትጋት መመላለስ የምንችልበትን ጸጋ እንድትሰጠን እንለምናለን። ጌታ እግዚአብሔር አምላካችን ሆይ በዚህች ምሽት ደግሞ ከቃልህ ማድስ እንማርሳለ በመካከላችን ተገኝተ ጌታ ሆይ ነገሮችን ሁሉ በማሸነፍ እግዚአብሔር አምላካችን ሆይ ነገሮችን ሁሉ በመረዳት ነገሮችን ሁሉ በመገንዘብ እግዚአብሔር አምላኬ አንድ እርምጃ ደግሞ ወደ ጸጋ ዙፋን የምንጠጋበትን ሕይወት እንድትሰጠን እንለምናሃለን። ጌታ ሆይ ተናገረን፣ እግዚአብሔር አምላካችን ሆይ አስተምረን። ጌታ ሆይ ለሌሎች ደግሞ የምንተርፍበትን ጸጋና ሕይወትን ስጠን። በኑሯችን በአካሄዳችን በንግግራችን እግዚአብሔር ሆይ አንተን መመስከር የምንችልበትን ታላቅና ሰማያዊ ጸጋን እንድትሰጠን እንለምናሃለን። እንቅፋት ሆነን ለሌሎች እግዚአብሔር አምላካችን ሆይ አንተን እንዳናሳዝን በቃልህ ደግሞ ሕይወታችንን እንድትጠርብ እንድታስተካክል ወደንና ፈቅደን በዚህ ጊዜ በፊት ቀርበናልና እያንዳንዳችንን እጃችንን እንድትይዝ እንለምናሃለን። አቤቱ መድኃኒታችን ጌታችን ኢየሱስ ክርስቶስ ጸሎታችን በፊትህ ስለ ተሰማችና ስለ ከበረች እጅግ አድርገን እናመሰግንሃለን። በደላችንና ድካማችንን ሁሉ ይቅር በለን። ስለ ሕያውና ስለ ዘላለማዊ ስምህ ስትል አሜን። ውድ አድማጮቼ ትላንትናው ምሽት ክፍለ ጊዜ ጥናታችን የአንደኛና የሁለተኛ ተሰሎንቄ መልእክት አስመልክቶ መግቢያውን በስፋት አንድ በአንድ ስንመለከት ነበረ። የተጻፈበትን ዘመን፣ ቦታውን፣ የተጻፈበትን ሁኔታ፣ የተጻፈበትን ዓላማ አንድ በአንድ ከተመለከትን በኋላ ወደ መጨረሻ ላይ አንደኛ ተሰሎንቄና ሁለተኛ ተሰሎንቄን በንጽጽር መልክ ስንመለከት ነበረ። አንደኛ ተሰሎንቄ አጽንኦት የሚሰጠው ቤተ ክርስቲያንን ለመውሰድ ክርስቶስ ወደዚህ ዓለም ስለ መምጣቱ ወይም ስለ ቤተ ክርስቲያን መነጠቅ ነው ካልን በኋላ ሁለተኛው ነጥባችን ደግሞ ያደረግነው ሁለተኛ ተሰሎንቄ ደግሞ አጽንኦት የሚሰጠው መንግሥቱን ለመመስረት ጌታ ኢየሱስ ክርስቶስ ወደዚህ ምድር እንደሚመጣ ነው ብለን ትምህርታችንን መደምደማችን የሚታወስ ነው። ዛሬ እንግዲህ እግዚአብሔር ወዶና ፈቅዶ ደግሞ በመንፈስ ቅዱስ አስተማሪነት አንደኛ ተሰሎንቄ ምዕራፍ 1 ቁጥር 1 ጀምረን ጌታ በረዳን መጠን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጋችሁ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 1ን አውጡ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 1ን ተመልከቱ። ወዳጆች የዚህ አንደኛ ተሰሎንቄ ምዕራፍ 1 አብይ ሐሳቡ የክርስቶስ ዳግም ምጽአት፣ ፈጠን ፈጠን በሉ፣ የክርስቶስ ዳግም ምጽአት ተስፋ ልባችንን ሊያሞቀው ይገባል። ልባችንን ሊያሞቀው ወይም ሊያነቃቃው ይገባል የሚል ነው። አንድ ጊዜ ልድገምላችሁ። የክርስቶስ ዳግም ምጽአት ተስፋ ልባችንን ሊያሞቀው ወይም ሊያነቃቃው ወይም ሊያነሳሳ ይገባል የሚል ይሆናል። እስቲ ቀደም ብለን ቁጥር 1ን እንመልከት። ጳውሎስና ሰልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን ይላል። የአይነቱ ሰላምታ አሰጣጥ በጳውሎስ መልእክቶች የተለመደ ቢሆንም ትኩረት ልንሰጠው የሚገባ ልዩነት መኖሩን ግን ልናስተውል ይገባናል። እዚህ ላይ ጳውሎስ ጢሞቴዎስና ስልዋኖስን እንዲሁም ሲላስን ጨምሮ ነው ሰላምታውን የሚያቀርበው። ሲላስና ጢሞቴዎስ ስለ ተሰሎንቄ ክርስቲያኖች ዜና ይዘው ወደ ጳውሎስ መምጣታቸውን አትዘንጉ። እንግዲህ በሰላምታው የጢሞቴዎስና የሲላስን ስም መጥቀሱ ተስማምተው የጻፉት ለመሆኑ ለተሰሎንቄ ሰዎች ግልጽ ለማድረግ ፈልጎ እንደሆነ መረዳት ይቻላል። በሌላ አንጻር ደግሞ ራሱን ከነዚህ ሰዎች ጋር እኩል በማድረጉ ትህትናውን ያሳያል። ምናልባትም ከእርሱ ጋር አያይዞ ስማቸውን ባያነሳ ኖሮ የጢሞቴዎስና የሲላስ ስም ለዘላለም ሳይታወቅ ሊቀር ይችል ይሆናል። ጳውሎስ ራሱን ከሌሎች ጋር አስተካክሎ ነበር የሚያቀርቡ። አንዳንዶቻችን ለማድረግ እንደምንሞክረው በጌታ በኢየሱስ ክርስቶስ ወንጌል አብሮት ከሚሰሩ ወገኖች ራሱን መለየት ወይም ከፍ አድርጎ ማቅረብን አይፈልግም። አገልግሎትን በተመለከተ ማንኛችንም ብንሆን የዚያ አይነቱ ዝንባሌ ሊኖረን ይገባል። በአገልጋይና በተገልጋይ መካከል ምንም ልዩነት ማድረግ የለብንም። አገልጋይ ከተገልጋይ የሚለይበት ምንም ምክንያት መኖር የለበትም። ወዳጆቼ፣ እኔ እንዳገልጋይነቴ ከሌሎች ተለይቼ የምታይበት ነገር ቢኖር የእግዚአብሔርን ቃል በታማኝነት በማስተማሬና በቃሉ መሰረት በመኖሬ ብቻ መሆን አለበት። ወዳጆቼ፣ ይህንን እንድታስተውሉ ፈልጋለሁ። በቤተ ክርስቲያን ውስጥ ምንጊዜም ቢሆን ሁለት አደገኛ አዝማሚያዎች ሊኖሩ ይችላሉ። የመጀመሪያው ራሱን የሚያክሯራና ትልቅ አድርጎ የሚመለከት አገልጋይ ሲሆን፣ ይህን ልብ በሉ፣ የመጀመሪያው ራሱን የሚያክሯራና ትልቅ አድርጎ የሚመለከት አገልጋይ ሲሆን፣ ሌላው ደግሞ ወይም ሁለተኛው መጽሐፍ ቅዱስን ጠንቅቄ አውቃለሁ የሚል ሆኖም ግን መጽሐፍ ቅዱስን የማያጠና ምእመን ነው። ልብ በሉ፣ ሁለተኛው መጽሐፍ ቅዱስን ጠንቅቄ አውቃለሁ የሚል ነገር ግን መጽሐፍ ቅዱሱን የማያጠና ምእመንን ነው። በበኩሌ የሕይወቴ ወይም የአገልግሎቴ አይነተኛ መመሪያ አድርጌ የምወስደው ያለምንም መሸራረፍና መሸቃቀጥ ሙሉውን መጽሐፍ ቅዱስን ማስተማርን ነው። አንዱን ክፍል ከሚገባ በላይ በማጋነን ሌላውን ደግሞ ችላ በማለት ሚዛናዊነትን መሳት የለብንም። በቤተ ክርስቲያናችን እንዲህ ያሉ አገልጋዮች ሊኖሩን ይገባል። ወደ ተሰሎንቄ ሰዎች ቤተ ክርስቲያን ይላል ጳውሎስ። በቃሉ ውስጥ ተመልከቱ፣ ወደ ተሰሎንቄ ሰዎች ቤተ ክርስቲያን ሲል ሐዋርያው ይጽፋል። እነዚህ ወገኖች የተለየ አይነት አኗኗር ሊኖራቸው ይችላል። የተለያዩ አይነት ችግሮችም ሊኖሯቸው ይችላሉ። ያም ሆኖ ግን እንደ ፊልጵስዩስ ወይም እንደ ሌላው ቤተ ክርስቲያን ሁሉ እነርሱም በእግዚአብሔር አብና በኢየሱስ ክርስቶስ ውስጥ ናቸው። በሌሎች መልእክቶቹ ጳውሎስ እንዲህ ሲል አንመለከትም። ይህን ያለው አንድ ጊዜ ብቻ ነው። ጌታ ኢየሱስ ክርስቶስ በአንድ ወቅት ሲጸልይ፣ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ እንዲሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻችኋለሁ ብሎ ነበር። ዮሐንስ ምዕራፍ 17 ከቁጥር 21 እስከ 23 ያለውን መመልከት ይቻላል። በክርስቶስ ያለ ማንኛውም አማኝ በእግዚአብሔርም ውስጥ ነው ማለት ነው። በእግዚአብሔርና በኢየሱስ ክርስቶስ ውስጥ መሆን ማለት ደግሞ ከማንኛውም ነገር ይልቅ ጥበቃና ዋስትና ማግኘት ማለት ነው። አይደለም እንዴ? አዎ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን ሐዋርያው የሚለው በሌሎች መልእክቶቹ ሁሉ የሚጠቀምበት መክፈቻ ወይም መግቢያ ነው። በመጀመሪያ ጸጋ፣ ከዚያ በኋላ ደግሞ ሰላም ይመጣል። ይሁን እንጂ ጸጋም ሆነ ሰላም የሚገኙት ከእግዚአብሔር አብና ከጌታ ኢየሱስ ክርስቶስ መሆኑን መዘንጋት የለብንም። እስቲ ቁጥር 2 እና 3ን አብረን እንመልከት። እንዲህ ይላል፣ በጸሎታችን ጊዜ ስለናንተ ስናሳስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ ያሰብን እግዚአብሔርን ሁሉ ጊዜ በሁላችሁ ምክንያት እናመሰግናለን ይላል። ጳውሎስ ለመሰረታቸው አብያተ ክርስቲያናት ሁሉ የመጸለይ ልማድ ነበረው። የጸሎት ዝርዝሮቹን በመመልከትም ለምን ያህል ሰዎችና አብያተ ክርስቲያናት በትጋት ይጸልይ እንደነበረ መረዳት ይቻላል። እግዚአብሔርን ሁሉ ጊዜ በሁላችሁ ምክንያት እናመሰግናለን ይላል። ጳውሎስ ስለተለያዩ ምክንያቶች እግዚአብሔርን ያመሰግናል። በተለይም ደግሞ እነዚህ ወገኖች ለሌሎች ምሳሌ ሆነው በመገኘታቸው ላቅ ያለ ምስጋናን ለእግዚአብሔር ያቀርባል። ቀጥሎ ያለው ጥቅስ ደግሞ ሦስት ነገሮች ላይ ያተኩራል። ስለናንተ ስናሳስብ፣ አንደኛ የእምነታችሁን ሥራ ይላል። ጻፍ ጻፍ አድርጉ። የእምነታችሁን ሥራ ይላል በዚሁ በቁጥር 2 እና 3 ውስጥ። ሁለተኛ ደግሞ የፍቅራችሁንም ድካም ይላል። የመጀመሪያው የእምነታችሁን ሥራ፣ ሁለተኛው የፍቅራችሁንም ድካም፣ ሦስተኛው ደግሞ በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት። በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት እያሰብን እግዚአብሔርን ሁሉ ጊዜ እናመሰግናለን ብሎ ይጽፍላችኋል። እንዴት ደስ ያሰኛል! ይህ በቅዱሳት መጻሕፍቱስ የተለየ ትኩረት ሊሰጠው የሚገባ ጥቅስ ሲሆን የሐሳቡ ይዘትም ጠለቅ ያለ ትርጉም ያለው ነው። ጳውሎስ ሦስቱን ክርስቲያናዊ ጸጋዎች ማለትም እምነትን፣ ፍቅርን፣ ተስፋን በአንድነት ያቀርባል። ከአንደኛ ቆሮንቶስ መልእክቱ እንደምንመለከተውም እነዚህን ሦስት ጸጋዎች በአንድነት አቅርቧቸዋል። እምነት፣ ተስፋ፣ ፍቅር፣ እነዚህ ሦስቱ ጸንተው ይኖራሉ። ከሁሉ የሚበልጠው ምንድን ነው ይላል? ፍቅር ነው ሲል ይናገራል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13ን ይመለከቷል። በአንድ ወቅት ወዳጆቼ ከኢትዮጵያ ውጪ ስለ ጠፈር በጣም ከፍተኛ ምርምር በማድረግ ላይ ካለ ሰው ጋር አብረን ምሳ እየበላን እየተጫወትን ሳለ ፍጥረት ዓለም በሦስትዮሽ ጥምረት የተሞላች መሆኗን አቶ አበበ አስበው ያውቃሉን ሲል ፈጽሞ ጠብቄ የማላውቀውን ጥያቄ ዱብ አደረገብኝ። እኔም እንዲህ ስትል ምን ማለትህ ነው በማለት ጥያቄውን በጥያቄ መለስኩለት። ሰውየውም ለጥያቄ መልስ ሲሰጥ እንዲህ አለ። እኔና እርሶ አለኝ፣ እኔና እርሶ እየኖርን ያለነው የሦስትዮሽ ጥምረት ባለበት ዓለም ውስጥ ነው። እነዚህም ጊዜ፣ ስፍራና ቁስ ናቸው። ሌላ አራተኛ ነገር ሊነግሩኝ ይችላሉን ሲል ደግሞ ጥያቄ ጠየቀኝ። እኔም ሌላ አራተኛ ተጨማሪ ነገር ልነግረው አልቻልኩም። ስለዚህም እንዲህ በማለት ንግግሩን ቀጠለ። አዩ አቶ አበበ አለኝ፣ አዩ ጊዜ በሦስት ይከፈላል። እነርሱም ያለፈ፣ ያውንና የወደፊት ናቸው አለኝ። ሌላ አራተኛ ነገርን ሊነግሩኝ ይችላሉን በማለት አሁንም ደፈር ብሎ ጠየቀኝ። ሌላ አራተኛ ተጨማሪ ነገር ልነግረው እንደማልችል ሲረዳ ጀምሮት የነበረውን ገለጻውን ቀጠለ። ስፍራ በሦስት ይከፈላል አለኝ። እንዴት አልኩት። እንዲህ ነው አለኝ። እነርሱም ርዝመት ስፋትና ከፍታ ናቸው ሲል ነገረኝ። እኔም በነገሩ እየተደነቅ ሁለቱን ጆሮዎቼን በርሱ ላይ ጣል አደረኩና ሳዳምጠው ሳለ ባሁኑ ዘመን አለኝ ባሁኑ ዘመን አራተኛ ስፍራ ጊዜ የሚሉት ነገር አምጥተዋል። ይሁን እንጂ ይያውን ካለንበት ቁሳዊ ዓለም ጋር የተያዘ አይደለም አለኝ። እኔም በንግግሩ ፈጽሞ ተደነቅኩኝ ወገኖቼ። ይህ የምንኖርበት ግዙፍ ፍጥረት ዓለም የሶስትዮሽን ጥምረት አሻራ እንደያዘ ማየት ይቻላል። በጣም የሚገርመው ደግሞ ወገኖቼ የእግዚአብሔር ቃልም በሶስትዮሽ ነገሮች የተሞላ መሆኑን ነው። እንዴ አንተስ ምን ልትለን ነው አበበትሉኝ ይሆናል። እንዲና ጳውሎስ ሰውን የሚያቀርበው የሶስትዮሽ ነገሮች ጥምረት አድርጎ ነው። ለምሳሌ ያክል ከዚህ መልእክት አምስተኛ ምዕራፍ ቁጥር 23 ስንመለከት የሰላም አምላክ ራሱ ሁለንተናችሁን ይቀድስ መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ ይላል። ይህንን ቃል በደንብ ተመልከቱ። እንግዲህ ወዳጆቼ ሰው ሥላሴነት ወይም የሦስትነት ጥምረት አለው ማለት ነው። አስተዋላችሁ አይደል? ምን ምንድናቸው? መንፈስ፣ ነፍስ፣ ሥጋ ናቸው። ከዚህ በላይ ሦስት ቁጥርን ልዩ የሚያደርገው ተጨማሪ ምክንያቶችን ማቅረብም ይቻላል። በመጀመሪያ እግዚአብሔር ወንድና ሴትን ፈጠረና ሁለቱ አንድ አካል እንደሚሆኑ ተናገረ። እስትሉኝ ይሆናል። ተግባራዊ በመሆኑ መልኩ ደግሞ ስናየው ወዳጆቼ ሁለቱ አንድ የሚሆኑት በሚወልዱት ልጅ ነው። ተመልከቱ፣ ባልና ሚስት በእግዚአብሔር ቃል መሰረት አንድ አካል ይሆናሉ፣ አንድ ሥጋም ይሆናሉ። ከዚያስ ተግባራዊ በሆነ መልኩ ደግሞ ይህንን የእግዚአብሔርን ቃል ስንመለከተው ሁለቱ አንድ የሚሆኑት ደግሞ በሚወልዱት ልጅ ነው። በሦስትነት አንድነት ማለት ይቻላል። ይህንን አስተዋላችሁ አይደል? ይህንን የእግዚአብሔርን አሰራር በሦስትነት አንድነት ብለን መማር እንችላለን። በዘፍጥረት መጽሐፍ ሦስት የአዳም ልጆች ስም ብቻ መጠቀሱን አስተውላችሁ ይሆንን? የሰው ልጅ በሙሉ የተገኘው ከእነርሱ እንደመሆኑ መጠን አዳምና ሔዋን ከሦስት ልጆች በላይ ሊኖሯቸው እንደሚችል አስባለሁ። በስም የተጠቀሱት ግን ቃየል፣ አቤልና ሴት ብቻ ናቸው። ከላይ በተመለከትነው ጥቅስ ጳውሎስ የክርስትና ሕይወት ሦስት ጸጋዎችን ያቀርባል። የእምነት ሥራ ያለፈውን ጊዜ ያመለክታል። ልብ በሉ፣ የእምነት ሥራ ያለፈውን ጊዜ ያመለክታል። ፈጠን ፈጠን በሉ፣ የእምነት ሥራ ያለፈውን ጊዜ ያመለክታል። የፍቅራችሁ ድካም የሚለው ያሁን ጊዜን ያመለክታል። የፍቅራችሁ ድካም የሚለው ቃሉ ያሁን ጊዜን ያመለክታል። የተስፋችሁ መጽናት ወይም ትዕግስት የሚለው የወደፊቱን ጊዜ ያመለክታል። የተስፋችሁ መጽናት ወይም ትዕግስት የሚለው የወደፊቱን ያመለክታል ማለት ነው። የክርስትና ሕይወት በእነዚህ ሦስት ነገሮች ይጠቃለላል። እነዚህ ሦስት ነገሮች ቋሚ ዘላቂና ዘላለማዊ ነገሮች ናቸው። እንደሚታወቀው ወገኖቼ እምነት፣ ፍቅርና ተስፋ ረቂቅ ነገሮች ናቸው። ሊዳሰሱ ወይም በፍጹም ሊደረስባቸው የማይችሉ መስለው ቢታዩንም እዚህና አሁን የምንለማመዳቸው ነገሮች መሆናቸውን መዘንጋት የለብንም። ታዲያ እዚህና አሁን በዕለት ተዕለት ሕይወታችን እንዴት ነው ልንለማመዳቸው የምንችለው? ከረቂቅነት አልፈው በገሃዱ ዓለም እንዴት በተግባር ልናያቸው እንችላለን የሚለውን ጥያቄ እዚህ ላይ ማንሳት ይገባናል። ጳውሎስ እነዚህን ሦስት ነገሮች ተግባራዊ በሆነ መልካቸው ሲያስቀምጣቸው የእምነታችሁ ሥራ ከሚለው የፍቅራችሁ ድካም ወደሚለው ተሸጋገረ። ከዚያ ደግሞ የተስፋችሁ መጽናት ወደሚለው መጣ። ያም ትዕግሥት ነው። ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ሲል የእምነታችሁ ሥራ የሚለውን ነው የሚያመለክተው። ለያውና ለውነተኛው አምላክም ታገለግሉ ዘንድ ሲል የፍቅራችሁ ድካም የሚለውን ነው የሚያመለክተው። ልጁን ኢየሱስ ክርስቶስን ስትጠባበቁ የሚለው ደግሞ የተስፋችሁ መጽናት የሚለውን ያመለክታል። ኤፌሶን ምዕራፍ 2 ቁጥር 8 እና 9 ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። እዚህ ላይ ደግሞ ስለ እምነት ሥራ ይናገራል። ጳውሎስ ይህን ሲል ሐዋርያው ያዕቆብን መጻረሩ አይደለም። ያዕቆብ ነገር ግን አንድ ሰው አንተ እምነት አለ፣ እኔ ሥራ አለኝ፣ እምነትህን ከሥራ ለይታ አሳየኝ፣ እኔም እምነቴን በሥራዬ አሳይሃለሁ ይላል። ያዕቆብ 2:18ን ተመልከቱ። ይህ የሚያሳየው የፍቅርን ሥራ ማለትም ፍቅር በተግባር መተርጎሙን ነው። እንዲህ ከሆነ ደግሞ አንዳንዶች እንደሚሉት የያዕቆብና የጳውሎስ ጽሑፎች እርስ በርስ ይጋጫሉ ማለት አይደለም። ምክንያቱም ጳውሎስም ሆነ ያዕቆብ የሚናገሩት ስለ አንድና ተመሳሳይ ነገር በመሆኑ ነው። እምነት የሰው ነፍስ ለእግዚአብሔር ቃል የምትሰጠው ምላሽ ነው። አንድ ሰው ለእግዚአብሔር ቃል ምላሽ ሲሰጥ በእምነት መመላለስ ይጀምራል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ጳውሎስ በእምነት እንጂ በማየት አንመላለስምና ይላል። ጌታ ኢየሱስ ክርስቶስም ቢሆን ተመሳሳይ ነገር ተናግሯል። እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው ይላል። ዮሐንስ 6 ቁጥር 28 እና 9ን ተመልከቱ። እንዲህ ሲል በመልካም ሥራችን ወደ እግዚአብሔር መምጣት እንችላለን ማለቱ ሳይሆን ወደ እግዚአብሔር የምንመጣው በእምነት ወይም በማመን መሆኑን ማሳየቱ ነው። ስለሆነ ወገኖቼ ያው የሆነ እምነት በሚኖረው ሕይወት ራሱን ይገልጣል፣ ራሱን ያሳያል ማለት ነው። ከሉቃስ ወንጌል ምዕራፍ 5 ከቁጥር 4 እስከ 5 እንደምንመለከተው ይህን እውነት ከደቀ መዛሙርቱ ሕይወት መረዳት ይቻላል። ጌታ ኢየሱስ ስምዖን ጴጥሮስን ወደ ጥልቁ ፈቀቅ በል መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ለሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቼን ጥላለሁ አለው። ጴጥሮስ እውነቱን ወይም ሐቁን ነበር የተናገረው። ጌታ ሆይ አሳ እናገኛለን ብለን ለሊቱን በሙሉ ደከምን፣ ግን ምንም አላገኘንም። ይህን ባህር በሚገባ እኮ እናውቀዋለን፣ ስለሆነም መረቦቻችንን መጣላችን ምንም ዋጋ የለውም ሲል መለሰለት ጴጥሮስ። ከዚሁ ጋር በማያያዝም ነገር ግን በቃልህ መረቦቼን ጥላለሁ አለ። ወገኖቼ ይህ የሚያሳየው የእምነትን ሥራ ነው። አማኞች እንደ መሆናችን መጠን በእግዚአብሔር ቃል መንቀሳቀስን ማወቅ አለብን። ታዲያ የእግዚአብሔር ሥራ ምንድን ነው? የእግዚአብሔር ሥራማ በኢየሱስ ክርስቶስ ማመን ነው። በቃ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አለ። የእግዚአብሔር ቃል ወገኖቼ በሚናገረው ነገር ስናምን እምነታችን ለዓለም ግልጽ ይሆናል። የእምነት ሥራ የተባለውም ይኸው ነው። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም ይክበር ይመስገን።